የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 22 2017 ዓ.ም ዝግጅታችን ጀመረ። የእስራኤልና የሂዝቦላ ግጭት ተባብሶ ቀጥሏል።
ታማሚዎች አሉ፣ እስር ቤት ያሉ ልጆች አሉ፣ ሆስፒታል የተኙ ልጆች አሉ። ቦታው አጠገባቸው ቢፈነዳ ሮጠው መሄድ የማይችሉ ልጆች። እኛ ዛሬ ሮጠን መሄድ እንችላለን፣ ማምለጥም መሸሽም እንችላለን።
የቤሩት ከተማ ነዋሪ የሆነችውን መዲና ኃይሌን ነው የሰማችኋት። ግጭቱ በቀጠለበት ወቅት ኢትዮጵያውያን የሚገኙበትን ሁኔታ አስመልክታ ከሰጠችው አስተያየት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። በአቶ ጌታቸው ረዳ የሚመራው ቡድን ህወሓትን የማዳን የሚል ስብሰባ ማካሄድ ጀምሯል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ አስማማየ ነው። ለዜናው አጠገቤ ይገኛል ንጉሱ ታምሬ፣ ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ ቆንጆ ይታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። እስከዛ አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩ ዜናዎች አስማማው።
በድጋሚ እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። ከአሜሪካ ድምፅ የሰዓቱን ዜናዎች የማሰማችሁ አስማማው አየነው ነኝ። ኤርትራ የዚምባብዌና ሌሎች ሀገራት ማዕቀብ እንዲነሳ ጠየቀች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ዛሬ በመንግስታቱ ድርጅት ጠቅላላ ጉባኤ ባደረጉት ንግግር በዚምባብዌ በቬንዙዌላና ኩባ ላይ የጣሉ ማዕቀቦች እንዲነሱ ጠይቀዋል። ውጭ ጉዳይ ሚኒስትሩ አክለውም በጎርጎርሲያኑ 2009 በኤርትራ ላይ የጣለው ማዕቀብ አስመልክተው የበላይነት የተጠናወታቸው ኃይሎችና የማይረባ ፖሊሲ የሚከተሉ አህዳዊ የዓለም ስርዓት አመራሮች ሲሉ የጠሯቸውን ከሰዋል። በውጭ ጉዳይ ሚኒስትር ኦስማን ሳላ የተጠቀሱ ሶስቱ ሀገራት የሰብአዊ መብት ጥሰት፣ ሙስና እና ምርጫን በማደናቀፍ በዩናይትድ ስቴትስ ማዕቀብ የጣለባቸው ናቸው። ኩባ በአሜሪካ ሽብርተኝነት ከሚደገፉ ሀገራት ዝርዝር ውስጥ ቀዳሚዋ ስትሆን ለብዙ አስርተ ዓመታት የዘለቀ ማዕቀብ የጣለባት ሀገር ናት። በተመሳሳይ ኤርትራም በሶማሊያ የሚንቀሳቀሰውን አልሻባብ የሽብር ቡድን በመደገፍ ማዕቀብ ተጥሎባት የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2018 ማዕቀቡ ተነስቶላታል። ኤርትራ ክሱን አልተቀበለችም። በንግግራቸው ማዕቀቡን ያነሱት የውጭ ጉዳይ ሚኒስትር ኦስማን ሳላህ ምንም እንኳን የኤርትራ ማዕቀብ በጎርጎርሲያኑ 2018 ቢነሳም ጥያቄው ግን ቀድሞውንም ለምን ተጣለ የሚለው ነው ብለዋል። ኦስማን በዚምባብዌ ቬንዙዌላና ኩባ ላይ የጣለው ማዕቀብ ፍትሐዊ አይደለም ሲሉም እንዲነሳ ጠይቀዋል። የተባበሩት አረብ ኤምሬትስ በካርቱም በሚገኘው የአምባሳደሯ መኖሪያ ላይ ጥቃት ተፈጽሟል ማለቷን የሱዳን ሰራዊት አስተባበለ። የተባበሩት አረብ ኤምሬትስ በካርቱም በሚገኘው የአምባሳደሯ መኖሪያ ቤት ላይ አስከፊ ያለችው ጥቃት ተፈጽሟል ማለቷን የሱዳን ሰራዊት ዛሬ ውድቅ አድርጓል። ሰራዊቱ ለጥቃቱ ተቀናቃኙን የፈጥኖ ደራሽ ኃይሉን ተጠያቂ አድርጓል። አሳፋሪና የፈሪ ያለው ድርጊት በፈጥኖ ደራሽ ኃይሉ የተፈጸመ ነው ሲል የሱዳን ሰራዊት ባወጣው መግለጫ አስታውቋል። የሱዳን ወታደራዊ አውሮፕላን በአምባሳደሩ መኖሪያ ቤት ላይ ጥቃት ፈጽሟል ስትል ኤምሬትስ ዛሬ ማለዳ አስታውቃ ነበር። የውጭ ጉዳይ ሚኒስቴር መስሪያ ቤት እንዳለው በአምባሳደሩ መኖሪያ ቤት ላይ የተፈጸመው ጥቃት በህንፃው ላይ አስከፊ ጉዳት አስከትሏል። የሱዳን የውጭ ጉዳይ ሚኒስቴር በበኩሉ የኤምሬትስን ክስ የሐሰት ክስ ሲል ገልጾታል። ለ17 ወራት በቀጠለው ጦርነት የተባበሩት አረብ ኤምሬትስ የፈጥኖ ደራሽ ኃይሉን በመሳሪያና በሌሎች መንገዶች ትደግፋለች ሲል የሱዳን ሰራዊት በተደጋጋሚ ከሷል። ይሁን እንጂ የገልፎ ሀገር ክሱን አጣጥላለች። የመንግስታቱ ድርጅት የማዕቀብ ቁጥጥር የተባበሩት አረብ ኤምሬትስ የፈጥኖ ደራሽ ኃይሉን ትደግፋለች የሚለውን ክስ ታማኝነት እንዳለው አስታውቋል። ወደ ነጻ ምርጫ የሚደረገውን ሽግግር በተመለከተ በተፈጠረው አለመግባባት በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል ከጎርጎሮሲያኑ ሚያዝያ 2023 ጀምሮ ጦርነት በመካሄድ ላይ ነው። የመንግስታቱ ድርጅት ወደ 25 ሚሊዮን የሚደርሱ ሱዳናውያን ማለትም ግማሽ የሚሆኑ የአገሪቱ ሕዝብ በአስከፊ ረሃብ ውስጥ መሆኑን በድጋፍም እንደሚያስፈልገው ገልጿል። በተጨማሪም 8 ሚሊዮን ሰዎች ከመኖሪያ ቀያቸው ተፈናቅሏል ብሏል። በሰሜን ምስራቅ ቱኒዚያ ስደተኞች የጫነች ጀልባ ተገልብጣ 3 ህጻናትን ጨምሮ 12 ቱኒዚያን ህይወታቸው አልፎ ተገኘ። ጀልባዋ ዛሬ ድጋ ላይ የተገለበጠች ሲሆን 29 ሰዎች በህይወት ማትረፍ መቻሉን የሚድናይን ፍርድ ቤት ቃል አቀባይ ፊቲ ባኮቺ ለአጃንስ ፍራንስ ፕሬስ ተናግረዋል። ከሟቾቹ መካከል አምስት ወንዶች ሲሆኑ የተቀሩት አራቱ ሴቶች ናቸው። ጀልባ የሰጠመችበትን ምክንያትም እስካሁን ድረስ አልታወቀም። የቱኒዚያ ብሔራዊ ዘብ ስለ ሁኔታው ከአራቱ ወደ ወደቡ ዋኝተው ከደረሱ ስደተኞች ማወቅ መቻሉን ገልጿል። ቱኒዚያና ጎረቤት ሀገር ሊቢያ ሜዲትራኒያን አቋርጠው በአውሮፓ የተሻለ ህይወት የመመስረት ህልም ያላቸው ስደተኞች ቁልፍ መውጫው ሆኗል። ከያዝነው የአውሮፓውያኑ ዓመት መጀመሪያ ጥር ወር አንስቶ በቱኒዚያ ብቻ 103 በእጅ የተሰሩ እና ስደተኞች የጫኑ ጀልባዎች የተገለበጡ ሲሆን 341 ሰዎችም ህይወታቸው አልፏል። የሂዝቦላ ምክትል መሪ እስራኤል መውጋታችን እንቀጥላለን ሲሉ ቃል ገቡም። ተቀማጭነቱ በሊባኖስ ያደረገው የሂዝቦላ ታጣቂ ቡድን ከእስራኤል ጋር የሚያደርገውን ትግል ለመቀጠል ዝግጁ መሆኑና ለረጅም ጊዜ ጦርነት መዘጋጀቱን አስታውቋል። የሂዝቦላ የረጅም ጊዜ መሪ ሐሰን ናስርላ በእስራኤል የአየር ጥቃት ከሞቱ በኋላ የቡድኑ ምክትል ኃላፊ ናይም ካስም በቴሌቪዥን ቀርቦ የተናገሩት የመጀመሪያው የቡድኑ ከፍተኛ መሪ ናቸው። ካስም ሂዝቦላ አዲሱን የቡድን መሪ በቅርቡ ያስታውቃል ብለዋል። ዛሬ ሰኞ ማለዳ እስራኤል በቤይሩት አንድ መኖሪያ አፓርታማ ላይ ጥቃት ፈጽማለች። የእስራኤል ጦር በስፍራው ስለፈጸመው ጥቃት ምንም ባይልም በሰሜናዊና በምስራቃዊ ሊባኖስ ሂዝቦላን ኢላማ ያደረጉ የአየር ጥቃቶች መፈጸሙን አስታውቋል። ሰኞ ዕለት ሐማስ እስራኤል በሰሜናዊ ሊባኖስ ላይ ባለችው ታይር ሰኞች ወደብ ከተማ በሚገኘው አልበስ የስደተኞች መጠለያ ጣቢያ ላይ በፈጸመችው ጥቃት የቡድን መሪ ከባለቤቱና ልጆች ጋር አብሮ መገደሉን አስታውቋል። በተመሳሳይ የፍልስጤም ህዝባዊ ግንባር የሰኘው የፍልስጤም ታጣቂ ቡድን የሰኞ ዕለቱ ጥቃት ቢያንስ ሶስት አባላቱ መገደላቸውን አስታውቋል። እስራኤል የሂዝቦላ አመራር የሆኑትን ሐሰን ናስርላ ሞት ያስከትለውን ጥቃት አርብ ዕለት በቤይሩት ከፈጸመች በኋላ የተስፋፋ ቀጠናዊ ጦርነት እንዳይከተል ስጋት ውስጥ ከቷል። ሳውዲ አረቢያ በሊባኖስ ያለው ሁኔታ ከፍተኛ ስጋት ውስጥ ጥሎኛል በማለት የሊባኖስ ሉዓላዊነትና የግዛት አንድነት ሊከበር ይገባል ብላለች። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ትላንት እሁድ አመሻሽ ላይ ከጋዜጠኞች ጋር በነበራቸው ቆይታ የተቀጣጠለ ጦርነት ማስቀራት ይቻል እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን አነጋግራቸዋለሁ ብለዋል። በመጨረሻም በዩናይትድ ስቴትስ ከባድ ዝናብ በቀላቀለው አውሎ ንፋስ የሞቱ ሰዎች ቁጥር እያሻቀበ ነው። በዩናይትድ ስቴትስ የሰሜን ካሮላይና ባለስልጣናት ከባድ አውሎ ንፋስ በቀላቀለ ዝናብ ለተጠቁት የአገሪቱ ደቡብ ምስራቃዊ ግዛቶች ተጨማሪ የመጠጥ ውሃና ምግብ ለማዳረስ ቃል ገቡም። ሄሪኬን ሄለን የተባለው የከባድ ዝናብ የቀላቀለ አውሎ ንፋስ በደቡብ ምስራቃዊ የአሜሪካ ከተሞች ባደረሰው ጉዳት የሞቱ ሰዎች ቁጥር 100 መድረሱ ተገልጿል። በተለያዩ የዩናይትድ ስቴትስ ግዛቶች 91 ሰዎች ሲሞቱ በሰሜን ካሮላይና ብቻ ተራራማዋን አሽቪል ከተማን ጨምሮ 30 ሰዎች መሞታቸው ተገልጿል። የሰሜን ካሮላይን ሀገረ ገዢ ሬይ ኩፐር የአደጋ ጊዜ የነፍስ አድን ሰራተኞች መሰረተ ልማቶች ወደ ወደሙባቸው እና በፈራረሱ መንገዶች ምክንያት መድረስ ወዳልቻሉባቸው ስፍራዎች የሟቾቹ አሃዝ ከዚህም በላይ ሊያሻቅብ እንደሚችል ስጋታቸውን ገልጸዋል። በመኪና ሊደርስባቸው ወዳልተቻሉ የአሽቪል አካባቢዎች እርዳታ በአየር እንዲዳረስ እየተደረገ መሆኑም ተገልጿል። የፈራረሱ መኖሪያ ቤቶችና ንብረቶችን መልሶ መገንባት ረዥም ጊዜ የሚፈጅና ከባድ መሆኑንም ባለሥልጣናቱ አስጠንቅቀዋል። አውሎ ንፋስ የቀላቀለው ዝናብ በደቡብ ምስራቅ የአገሪቱ ክፍል የብዙዎችን ሕይወት አመሰቃቅሏል። በፍሎሪዳ፣ ጆርጂያ፣ ደቡብ ካሮላይናና ቨርጂኒያ ግዛቶች የሰው ሕይወት ህልፈት ተመዝግቧል። 225 ኪሎ ሜትር በሰዓት የሚነጉደው ደረጃ 4 ዝናብ የቀላቀለው ከባድ አውሎ ንፋስ ከትላንት እሁድ ማታ አንስቶ 2 ሚሊዮን መኖሪያ ቤቶች የኃይል አቅርቦት እንዲቋረጥባቸው አድርጓል። በኃይል መቋረጡ በከፍተኛ ሁኔታ የተጎዳችው የደቡብ ካሮላይና ሀገረ ገዢ የሆኑት ሄነሪክ ማክማስተር ሁኔታውን ለማስተካከል እየተሰራ በመሆኑ ዜጎች በትዕግስት እንዲጠባበቁ አሳስበዋል። አድማጮቻችን፣ ከአሜሪካ ድምፅ የምሽቱ ዜናዎቻችን እነዚህ ነበሩ። ለቀሪ ዝግጅቶች ወደ ስመኝሽ ልምራችሁ።
አስማማውን ለዋና ዋና የዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 20 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
ተክለ ቁመናችንን ልብ በማለት አቋማችንን አቀማመጣችንን አሁን ደግሞ በተለይ ይሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት 6 ኪሎ ያህል ብቻ ሆኖ ሳለ ልክ አንገታችን ሲታጠፍ ክብደቱ 5 እጥፍ ያህል ይሆንና ወደ 28 ኪሎ ነው አንገቱ ላይ ጫና የሚያመጣው። 28 ኪሎ ማለት የ6 አመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው ስልክ ላይ ሲውል።
የሰማችኋቸው በካይሮፕራክቲክ ሕክምና ዙሪያ ሙያዊ ትንታኔ የሚሰጡንን የካይሮፕራክቲክ ሕክምና አዋቂ ዶክተር ሰላም አክሊሉ ነው። በምሽቱ የሐኪሞን ይጠይቁ መሰናዷችንን ተመልሰው ይመጣሉ። ከአቀናባሪ ንጉሱ ታምሬ ጋር እያስተናገድኳችሁ የማመሸው ስመኝሽ የቆየ ነኝ። የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይርን ዘገባ ነው የምናልፈው። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በሚቀጥለው 2025 አዲስ ለሚያሰማራው የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ ወይም አውሶም የትኞቹ ሀገራት ወታደሮች እንደሚያዋጡ ገና አልወሰነም። የሶማሊያ መንግስት ኢትዮጵያን ከሶማሊላንድ ጋር ባደረገችው አወዛጋቢ ስምምነት የተነሳ ከተልእኮ እንድትገለል በመጠየቁ በጉዳዩ ላይ የሚሰጠው ውሳኔ የዘገየ ይመስላል። በሁለቱ ሀገራት መካከል የተካረረው ውዝግብ ሳይበርድ በቀጠለበት በዚህ ወቅት ዩናይትድ ስቴትስ በዚህ ዓመት መጨረሻ በሚደረገው የአፍሪካ ህብረቱ የሶማሊያ ተልእኮ ሽግግር እንደማትሳተፍ በአፍሪካ የዩናይትድ ስቴትስ የአፍሪካ እዛዛዥ ጄኔራል ማይክል ላንግሊ አስታውቀዋል። በአሜሪካ ድምጽ ዘጋቢዎች ካርላ ባብ እና ሃሩን ማሮፍ የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል።
ሶማሊያ ግብጽ በአዲሱ የአፍሪካ ህብረት በአውሶም ተልእኮ ውስጥ ሚና እንዲኖራት ስትጋብዝ ኢትዮጵያ እስከ ታህሳስ ወር ድረስ ከተልእኮ እንድትወጣ በማሳሰቧ የአፍሪካ ህብረት ተግዳሮቶች ተጋርጠውበታል። ኢትዮጵያ ሽግግሩ በአደጋዎች የተሞላ ነው ስትል ያስጠነቀቀች ሲሆን ቀጠናው ያልታወቀ አደጋ ውስጥ ገብቷል ብላለች። በአፍሪካ የሚገኘው የአሜሪካ ጦር አዛዥ ጄኔራል ማይክል ላንግሌይ ዩናይትድ ስቴትስ አሁን የምታደርገውን የሶማሊያን ኃይሎች የመምከርና የመርዳት ተልእኮዋን ትቀጥላለች ብለዋል። በአፍሪካ የሚመራ በአሜሪካ የሚደገፍ ነው ያሉት ላንግሌይ ትግሉ የነሱ ነው ብለዋል። ላንግሌ ባለፈው ሳምንት ለቪኦኤ በሰጡት ቃለ መጠይቅ በሶማሊያ ያለው ልዩነትና ከአልሻባብ ጋር የሚደረገውን ጦርነት ሳቢያ በአፍሪካ ቀንድ ያለው ቀውስ ምን መልክ እንደሚኖረው ተጠይቀው ነበር።
From outside looking in, that's President Hassan Sheikh Mohammed and the government of Ethiopia as they gone through
ይህ ሰራዊት ወደሚያዋጡ ሀገሮች የሚወርድ ነው። የሚሳተፈው ማን ነው? ሰራዊት የሚያዋጣ ሀገር የትኛው ነው? ከአትሚስ ወደ አውሶም የሚደረገው ሽግግር በዚህ ዓመት መጨረሻ ይጀምራል። የአትሚስ አገልግሎት የሚያበቃው እንደ አውሮፓን አቆጣጠር ታህሳስ 31 ነው። ከዚያ አውሶም ወዲያውኑ ተግባራዊ ይሆናል ተብሎ ይጠበቃል። ያልታወቀው ነገር የአውሶምን ተዋጽኦ ለመመስረት ወታደሮችን የሚያዋጡ ሀገሮች እነማን ናቸው የሚለው ነው። ይህ እስካሁን አልተጠናቀቀም። ያ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የሶማሊያ መንግስትም ያንን እያደረጉ ነው። እኛ በእነዚያ ውይይቶች ውስጥ የለንበትም። በቅርቡ ግን ይፋ ይሆናል። አትሚስ ሲዋቀር ዋናይቱና ከግንባር ቀደም አገሮቹ አንዷ ኢትዮጵያ ነች ብዬ ተስፋ አደርጋለሁ። ስለዚህ ያሳሰበኝ ይሄ ነው። ኢትዮጵያ በተለይ በደቡብ ምዕራብ ክልል ለነጻነት እና መረጋጋት ያበረከተችው አስተዋጽኦ ጠቃሚ ነው።
ከጥቂት ወራት በፊት ኢትዮጵያና ሶማሊያ ከሌሎች ግንባር ቀደም አገራት ከሆኑት ኬንያና ጅቡቲ ጋር በአልሸባብ ላይ ሁለተኛ ዙር የጋራ ወታደራዊ ዘመቻ ለመጀመር በዝግጅት ላይ ነበሩ። ያ እቅድ አሁን የቀረው በኢትዮጵያና በሶማሊያ መካከል ባለ አለመግባባት የተነሳ ይመስላል። ጄኔራል ላንግሌይ
Well, it comes down to troop contributing countries. Who's going to play? Who's going to be a troop contributing country? The transition from Atmos to Awesome.
ከውጭ ሆነው ወደ ውስጥ ሲመለከቱ ፕሬዝዳንት ሐሰን ሼክ መሐመድ እና የኢትዮጵያ መንግስት በተለይ ብዙ ጊዜ የጥቁር አንበሳ ጦር ተብሎ ለተዋቀረው የተቀናጀ ኃይልን በማቋቋም ሂደት ያሳለፏቸው አንዳንድ ግጭቶች አሉ። ስለዚህ ልዩነታቸውን ፈተው ወደ ኃይል መቀላቀል ይችሉ እንደሆነ ጊዜ ነግረናል። ምክንያቱም አብረው ሲሰሩ አልሸባብን በማጽዳት ረገድ በጣም ውጤታማ ይሆናሉ።
ጄኔራል ላንግሌይ የአሜሪካ ኃይሎች በማስወጣትና ኃይሎችን ለማስገባት በሚደረገው የሽግግር ሂደት የጸጥታ ጥበቃ ለማሟላት በመሞከር እንደማይሳተፉ ገልጸዋል።
That's not what we're there for.
ያ አይደለም። እኛ እዛ ያለነው ለዛ አይደለም። እኔ የምለው እኛ ያለማቋረጥ በዛ የተገኘ ነው ፕሬዝዳንት ሐሰን መሐመድ ሰራዊታቸውን እንዲገነቡ ለመርዳትና ለመደገፍ ነው። የተለያዩ እርከን ያላቸውን ኃይሎች በመገንባት ሂደት ውስጥ ያለፉ ነው። እኛ አንድ ብርጌድ አለን። ሌሎች አገሮችም ብርጌድ ያሰለጠኑ ነው። ስለዚህ ይህ ሰራዊታቸውን ማዋቀራዊና ስልጡን የማድረግ አንዱ አካል ነው። ወታደራዊ ዘመቻ እንዴት ነው የሚካሄደው? የሱ ባለቤት እሳቸው ናቸው። ይህ ፕሬዝዳንት ባይደን ባስቀመጡልን የብሔራዊ ደህንነት ስትራቴጂ መሰረት በአፍሪካ ካለን ተነሳሽነትና በአገሪቱ ካለን አቀራረብ ጋር የሚሄድ ነው። የአፍሪካ አጋሮቻችን ጋር ያለን መርህ አፍሪካ መርና ዩናይትድ ስቴትስ አስቻይነት ነው። ስለዚህ እኛ አስቻይነት ማለት ሰራዊታችን መሬት ላይ ይሰማራሉ ማለት አይደለም። እኛ እዛ ያለ ነው ለማማከርና ለድጋፍ ነው፣ ስልጣናቸውን ለማገዝ ነው። ውጊያው ግን የነሱ ነው። ፕሬዝዳንት መሐሙድ ሁልጊዜ ይህ የእኛ ትግል የእኛ ውጊያ ነው፣ ስለ ረዱን እና ስላስቻሉን እናመሰግናለን ይላሉ።
ጀነራሉ አክለውም የሶማሊያው ፕሬዝደንት መሬት ላይ የሚሰማሩ የአሜሪካ ኃይሎችን አልጠየቁም ብለዋል። የሶማሊያን ኃይል ማፍራትና ከአልሸባብ ነጻ በወጡ አካባቢዎች የሚካሄደውን የድህረ ነጻነትና የመረጋጋት ስራዎችን ለማየት ሶማሊያን በየሶስት ወሩ እንደሚጎበኙም ጀነራሉ ገልጸዋል። አልሸባብ አካባቢውን እንደገና ለመቆጣጠር ስለሚሞክር ሶማሊያ ጠንካራ ኃይል ያስፈልጋታል ብለዋል። አልሸባብ በሶማሊያ ማዕከላዊ ክልሎች ጥፋት ካደረሰ በኋላ ጁባ ሸለቆ ውስጥ መሽጎ ራሱን እንደገና እያደራጀ ነው ብለዋል። ቡድኑ ልዩነቶችን ለመጠቀምና እንደ መመልመያ ዘዴም ሊጠቀምባቸው አጋጣሚዎችን እየፈለገ ነው ሲሉም ጀነራሉ ተናግረዋል። ላንግሌይ በሶማሊያ ፑንትላንድ ግዛት ውስጥ የእስላማዊ መንግስት አጣቂዎች እድገት ያሳስበኛል ብለዋል። በሶማሊያ ያለው የእስላማዊ መንግስት አራማጁ ወይም አይኤስ ቁጥር መጨመርና የውጭ ተዋጊዎችም ቁጥር በአካባቢው ሊያድግ እንደሚችል የሶማሊያ ባለሙያዎች ትንታኔ አረጋግጧል። እድገቱ ምን ያህል እንደሆነ የተጠየቁት ላንግሌይ ሲመልሱ
It's probably grown twofold.
አዎ፣ በስተዋል ካለፈው አመት ጀምሮ አድገዋል። ምናልባትም ሁለት ጥፍ ጨምረዋል። ቁጥሮችን መናገር አልፈልግም፣ ግን ባለፈው አመት ከነበረው የበለጠ ሊሆን ይችላል።
የአይሲስ ተዋጊዎች ቁጥር ከዚህ ቀደም ከ100 እስከ 400 የሚደርሱ እንደነበሩ ተዘግቧል። አንድ ባለሙያ ግን ቁጥራቸው በዚህ አመት ከፍ ማለቱን ይከራከራሉ። አንዳንድ የደህንነት ባለሙያዎች የቡድኑን ቁጥር ከ500 እስከ 600 ታጣቂዎች እንደሆነ ይገምታሉ። ይህ አሃዝ እስካሁን በአካባቢው የሶማሌ ባለስልጣናት አልተረጋገጠም። አዲስ የመጡት አብዛኞቹ ከመካከለኛው ምስራቅና ከሰሜን አፍሪካ የመጡ ናቸው ተብሏል። ኢትዮጵያውያንም በቡድኑ ውስጥ ከፍተኛ ቁጥር እንደሚኖራቸው ይታመናል። የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አቶ ነብዩ ተድላ በቅርቡ ለቪኦኤ እንደተናገሩት የኢትዮጵያ ዜጎች በአልሸባብና በአይኤስ የመመልመላቸው ጉዳይ በአሁኑ ጊዜ በኢትዮጵያ መንግስት ዘንድ እንደ ትልቅ ችግር የሚታይ አይደለም። ነብዩ አያይዘውም በአሸባሪው ቡድን የሚደርሰውን ፈጣን የጸጥታ ስጋት ለመቅረፍ ኢትዮጵያ የምታደርገውን ጥንቃቄ የተሞላበት ክትትል፣ መረጃ የማሰባሰብና ከክልላዊ አጋሮች ጋር የምታሳየውን የትብብር ጥረቶች እንዲሁም የአፍሪካ ህብረት ተልእኮ አካል ሆኖ በሶማሊያ የሚገኙ የኢትዮጵያ ወታደሮች አሸባሪ ቡድኑ ተጽዕኖውን ለማስፋትና ከድንበር ባሻገር የሚያደርገውን የምልመላ ጥረቶችን በማክሸፍ የተጫወቱትን ሚና በመጥቀስ አመስግነዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል ያበየረ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ በኢትዮጵያ ባሉ ግጭቶች በሰላም እንዲፈቱ ጥረቷን እንደምትቀጥል የአገሪቱ አምባሳደር ተናግረዋል። አምባሳደሩ ኤርቪን ማሲንጋ የዩኤስኤድ አምስተኛ ዓመት የኢትዮጵያ ድጋፍ ፕሮግራም ማጠቃለያ ዝግጅት ላይ ባደረጉት ንግግር በኢትዮጵያ ያሉ ግጭቶች የሀገሪቱ የኢኮኖሚ እድገት እንዲያሽቆለቁል ማድረግን ጨምሮ የሰብአዊ መብት ጥሰቶችና የማህበራዊ አገልግሎት ተቋማት ውድመት እንዲቀጥል ማድረጋቸውን ገልጸዋል። ግጭቶች ከሚያስከትሉት ጉዳት ለማገገም በርካታ ዓመታትን የሚወስድ በመሆኑ በውይይት ሰላምን ለማውረድ መታተር እንደሚያስፈልግ አሳስበዋል። ኬኔዲ አባተን የተከታተለው።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በምህጻሩ ዩኤስአይዲ በኢትዮጵያ ሰላማዊ የፖለቲካ ምህዳር እንዲፈጠርና አለመግባባቶችን በሰላም የመፍታት ሂደት ስር እንዲሰድ የማስቻል አላማ በማንገብ ሲተገብረው የቆየው የአምስት ዓመት ፕሮጀክት የማጠቃለያ ዝግጅት ዛሬ ሰኞ መስከረም 20 ቀን 2016 ዓ.ም በአዲስ አበባ ተካሂዷል። በሸራተን ሆቴል በተካሄደው ዝግጅት ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በዋናነት ግጭት በነበረባቸውና ባለባቸው የትግራይ፣ የአማራና የኦሮሚያ ክልሎች ማህበረሰቡ ላይ በማተኮር ተግባራዊ የሆነው የኢትዮጵያ ድጋፍ ፕሮግራም የተባለው ፕሮጀክት በርካታ ውጤቶችን አስገኝቷል ብለዋል።
Over the past 5 years, the Ethiopia Support Program has partnered with over 189 local organizations.
ባለፉት 5 ዓመታት የኢትዮጵያ ድጋፍ ፕሮግራም ከ189 በላይ የሀገር ውስጥ ድርጅቶች ጋር ትብብር አድርጓል። ከ375 በላይ ድጋፍ የተደረገላቸው እንቅስቃሴዎችንም ተግብረዋል። እነዚህ ጥረቶች በተከፋፈሉ ማህበረሰቦች መካከል ያለውን ግንኙነት ለማጠናከር እንዲሁም በአንገብጋቢ የፖለቲካ ጉዳዮች ላይ በሺዎች በሚቆጠሩ ሰዎች መካከል ውይይቶች እንዲደረጉ ረድተዋል። በግጭት አካባቢዎች ያሉ ማህበረሰቦች የስነ ልቦና ድጋፍ እንዲደረግላቸውና ማህበራዊ መሰረተ ልማቶችን መልሶ ለመገንባትም አስችለዋል።
በኢትዮጵያ የቀጠሉት ግጭቶች በኢኮኖሚውና በማህበረሰቡ ላይ ውስብስብ ቀውሶችን እንዳስከተሉ የተናገሩት አምባሳደር ማሲንጋ ከግጭቱ በፊት ለ10 አመታት ያህል ከ8 እስከ 10 በመቶ ይደርስ የነበረው አመታዊው የሀገሪቱ ኢኮኖሚያዊ እድገት እንደ አውሮፓውያን አቆጣጠር ባለፈው አመት 2023 ወደ 2.5 በመቶ ማሽቆልቆሉ ለዚህ አንዱ ማሳያ ነው ብለዋል። በመንግስታቱ ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት የቅርብ ጊዜ ሪፖርት መሰረት በአማራ ክልል ከ4178 በላይ ትምህርት ቤቶች መዘጋታቸውንና በዚህም ከ4 ሚሊዮን በላይ ህጻናት ከትምህርት ውጭ መሆናቸውን እንዲሁም የቀጠለውን የሰብአዊ መብቶች ጥሰትም በዝርዝር ጠቅሰዋል። በመሆኑም ልዩነቶችን በውይይት መፍታት ላይ ትኩረት እንዲደረግ ጥሪ አቅርበዋል።
Differences in views and interests are inevitable in every community. Sometimes these differences are very difficult. You as Ethiopians know this better than I do.
ያመለካከትና የፍላጎት ልዩነቶች በማንኛውም ማህበረሰብ ውስጥ ያሉ ናቸው። አንዳንዴ እነዚህ ልዩነቶች በጣም ከባድ ናቸው። ይህን እናንተ ኢትዮጵያውያን ከኔ በላይ ታውቁታላችሁ። ዋናው ነገር እነዚህን ልዩነቶች እንዴት ነው የምንፈታው የሚለው ነው። ብዙ ጊዜ ልዩነቶች ከውይይት ይልቅ በግጭት ለመፍታት ሲሞከር እንመለከታለን። መግባባት ላይ ለመድረስና የሁሉንም ፍላጎት መሰረት ያደረገ መፍትሄ ለማምጣት ንግግር ብቸኛው መንገድ ነው። ከኢትዮጵያ ድጋፍ ፕሮግራም ጋራ የተሰራው ስራ በኢትዮጵያ የንግግር ባህልን ለማዳበር የምናደርገው ወሳኝ ሂደት አካል ነው። አሁን ያሉትን ግጭቶች ለማስቆምና ወደፊትም ግጭት እንዳይፈጠር አስፈላጊው ይህ ነው። የውይይት አቅምን ለአንድነት፣ ለለውጥና ለሰላም እንጠቀም። በጋራ ይህን መንገድ በመቀጠል ንግግር ልማድ ብቻ ሳይሆን የህይወቱ አካል የሆነ ህብረተሰብ መፍጠር አለብን።
በኢትዮጵያ ያሉ ግጭቶች ሰላማዊ መፍትሄ እንዲያገኙ አገራቸው የምታደርገውን ጥረት እንደምትቀጥልም አምባሳደር ማሲንጋ ገልጸዋል። በኢትዮጵያ የዩኤስአይዲ ሚሽን ዳይሬክተር ስኮት ሆክላንደር የኢትዮጵያ ድጋፍ ፕሮግራም ውጤት ማስመዝገቡን ገልጸው ድርጅቱ መሰል ፕሮጀክቶችን እንደሚቀጥል ተናግረዋል።
This is a close to this program but it's also an opportunity to learn lessons on what's been achieved.
ይህ የዚህ ፕሮግራም ማጠቃለያ ሲሆን ምን እንዳሳካ ትምህርት የምንወስድበትም ነው። አሁን የተጠናቀቀው ጠቃሚ በሆነ ጉዳይ ላይ ትኩረት ያደረገ ብቸኛው ፕሮጀክት አይደለም። ለምሳሌ ከፍታ የተባለ የወጣቶች ፕሮጀክት አለን። ዘላቂ ሰላም ላይ ያተኮረ ሌላ ፕሮጀክትም አለን። እነዚህም ንግግርን ማበረታታትና ግጭቶችን መቀነስ ላይ የሚያተኩሩ ናቸው። ምክንያቱም እዚህ ግጭቶች አልቆሙም። በጤና ላይ ያተኮሩ ፕሮጀክቶችም አሉን። አሁን የተጠናቀቀው የኢትዮጵያ ድጋፍ ፕሮግራም ግባችንን ከማሳካት አንጻር ውጤታማ ነው። ማህበረሰቡን የሚጠቅሙ ተግባራትን መቀጠል እንፈልጋለን።
USAID በኢትዮጵያ ድጋፍ ፕሮግራም ፕሮጀክቱ አማካኝነት ከአገር ውስጥ የተለያዩ አጋር ድርጅቶች ጋር በመተባበር ያከናወናቸውን ተግባራት የሚያስቃኘው ድርጅም የማጠቃለያ ዝግጅቱ አካል ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታይ የእስራኤልና የሂዝቦላ ግጭት ተባብሶ መቀጠሉን እንመለከታለን። ቤይሩት ውስጥ ከሚገኝ የመኖሪያ ህንጻ ላይ የደረሰው የእስራኤል የአየር ጥቃት አንድ ዓመት በተቃረበው የእስራኤልና የሂዝቦላ ድንበር ዘለል ግጭት ዋና ከተማይቱ እስከሚገኝ ስፍራ ላይ ሲያነጣጥር ያሁኑ የመጀመሪያው መሆኑ ነው። አሉላ ከበደ የአሜሪካ ድምፅ ሪቻርድ ግሪን ያደረሰንን ዘገባ የኦሮምኛ ክፍል ባልደረባችን በፈቃዱ ሞረዳ የቤሩት ነዋሪ ኢትዮጵያኖችን አነጋግሮ ካደረሰን ዘገባ ጋር ጨምቆ እንደሚከተለው ያቀርበዋል።
የፍልስጤም ህዝባዊ ግንባር የተሰኘው ታጣቂ ቡድን እንዳመለከተው በዛሬው የእስራኤል የአየር ጥቃት 3 አባላቱ ተገድለዋል። በአንጻሩ የእስራኤል ጦር ዛሬ ማለዳ ላይ በአካባቢው ስለተፈጸሙት የአየር ጥቃቶች ያለው የለም። ሆኖም በደቡብና ምስራቃዊ ሊባኖስ በሂዝቦላ ኢላማዎች ላይ የአየር ጥቃት እየፈጸመ መሆኑን አመልክቷል። ባለፈው አርብ የሂዝቦላውን የረዥም ጊዜ መሪ ሐሰን ናስረላ የተገደለበትን ጨምሮ የእስራኤል ጥቃቶች ከቤሩት አቅራቢያ የሚገኙ መንደሮችን ደብድበዋል። እስራኤል በጋዛ ሰርጥ ከሐማስ ታጣቂዎች ጋር እያካሄደች ያለችው ጦርነት በመካከለኛው ምስራቅ መጠነ ሰፊ ግጭት እንዳይቀሰቀስም ስጋት አሳድሯል። ይህ በእንዲህ እንዳለ ባለፉት 2 ሳምንታት ውስጥ ብቻ ከ1000 በላይ ሰዎች ሲገደሉ ሌሎች ቁጥራቸው 6000 የሚደርሱ ቆስለዋል ሲል የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። የተባለው አሃዝ ከሟቾቹ ውስጥ ምን ያህሉ ታጣቂዎች የቱን ያህሉ ደግሞ ሲቪሎች መሆናቸውን አይዘረዝርም። በተጨማሪም ቁጥራቸው 250000 የሚጠጉ ሊባኖሳውያን ከግጭቱ ለማምለጥ ከቀያቸው ሸሽተው በመጠለያዎች ውስጥ ይገኛሉ ሲል የሊባኖስ መንግስት አስታውቋል። በእስራኤል በኩል 49 ሰዎች ሲገደሉ በ10000 የሚቆጠሩ እስራኤላውያን መፈናቀላቸውም ተዘግቧል። ይህ በእንዲህ እንዳለ በቤሩት የሚገኙ ኢትዮጵያውያን ስለ ግጭቱና ስላሉበት ሁኔታ ለአሜሪካ ድምፅ በስልክ ገልጸውልናል። በቤት ውስጥ ስራ ተቀጥራ የምትሰራው መዲና ኃይል በተለያዩ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን አስመልክቶ ያደረባትን ስጋት ለኦሮምኛ ክፍል ባልደረባችን በፈቃዱ ወረዳ በሰጠችው አስተያየት ሁኔታውን እንዲህ ትገልጸዋለች።
ታማሚዎች አሉ፣ እስር ቤት ያሉ ልጆች አሉ፣ ሆስፒታል የተኙ ልጆች አሉ። ቦታው አጠገባቸው ቢፈነዳ ሮጠው መሄድ የማይችሉ ልጆች አሉ። እኛ ዛሬ ሮጠን መሄድ እንችላለን፣ ማምለጥም መሸሽም እንችላለን። በጣም አስከፊ ሁኔታ ላይ ነው ያለን። እኛ ዛሬ ብቻ ነው ሰላም የዋልነው፣ ዛሬ ብቻ ነው እኛ ድምፅ ያልሰማነው። በሰቀቀን ነው እየኖርን ያለን። አሁን ከሰዓት በኋላ መልሰህ ብደውልልህ ሜይ ቢ ድምፅ ላሰማው ትችላለህ፣ ስልኬም ላይሰራ ይችላል። እስከ ይሄን ያህል ነው ሰቀቀን ውስጥ ነው ያለነው።
በግጭቱ ሳቢያ የተፈናቀሉ የማህበረሰቡ አባላትን ለመርዳት የሚደረጉ ጥረቶች አስተባባሪ የሆነችው የቤሩት ነዋሪዋ ሰላማዊት ተስፋዬ ተከታዩን ብላለች።
የመቁሰል አለ የሞትም አለ ተብሎ እንግዲህ እሱን ለማረጋገጥ ከጽህፈት ቤቱ ጋርም እንደዚህም ደግሞ ይሄን ኢንፎርሜሽን ከሰጠን ሰዎች ጋር ኮሚኒኬት እያደረግን ነው። ካሁን እኔ እጅ ላይ ያሉትን ትክክለኛ ብላ የሰጠችኝ በአንዲት እህታችን በኩል 2 ልጆች አሉ የሞቱት፣ የቆሰሉት አሉ። ያው ከአሰሪዎቻቸውም ጋር ከአሰሪም ውጭ ያሉ ልጆች አሉ።
ቤሩት የሚገኘውን የኢትዮጵያ ቆንስላ ጽህፈት ቤት አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም።
በተከታዩ ዘገባ ወደ ትግራይ ክልል ስናልፍ ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራር አንዱን ቡድን በሚመሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ቡድን የተጠራ ህወሓትን የማዳን የተባለ ስብሰባ ዛሬ ሰኞ መቀሌ ላይ ጀምሯል። ዛሬ መስከረም 20 ቀን 2017 ዓ.ም በተጀመረው ስብሰባ የመክፈቻ ስነ ስርዓት ላይ የተናገሩት አቶ ጌታቸው ስብሰባው ልዩነቱን በግልጽ ለማሳየት ያግዛል ብለዋል። በሌላ በኩል አቶ ጌታቸው በወቅታዊ ጉዳዮች ላይ ከደቡብ ምስራቃዊ ዞን ከመጡ ነዋሪዎች ጋር ትላንት እሁድ በመቀሌ ከተማ ውይይት ማካሄዳቸውን አክሎ የመቀሌው ዘጋቢያችን ሙልጌታ ጽባ ተከታዩን ዘገባ ልኳል።
በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ከፓርቲው ጠቅላላ ጉባኤና የህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍል እንደቀጠለ መሆኑን የሚያመላክት ስብሰባ ነው ዛሬ በመቀለ ከተማ የተጀመረው። ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር አንዱን ቡድን በሚመሩት የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ቡድን በተጠራ ህወሓት የማዳን የተባለ ስብሰባ በቅርቡ በተካሄደው 14ኛው ጉባኤ ያልተሳተፉ የማዕከላዊ ኮሚቴ አባላትና ሌሎች ከፍተኛ አመራሮች እየተሳተፉ መሆናቸው አዘጋጆቹ አመልክተዋል። በመክፈቻው ስነ ስርዓት ላይ የተናገሩት አቶ ጌታቸው ስብሰባው ልዩነት በግልጽ ለማሳየትና ክልሉን የሚጠቅሙ ውሳኔዎች ለመወሰን ያግዛል ብለዋል።
ህወሓት በአንድ የተሳሳተ ቡድን ምክንያት መጥፋት እንደሌለበት አምነን ኃይል ማሰባሰብ አለብን። ስም ማጥፋት ትተን ልዩነቶችን ግልጽ በሆነ መንገድ የምናይበት ነው። ፓርቲውን ለማዳን የሚደረግ ጥረትም ስርዓት ባለው መልኩ እንዲመራ መድረኩ ያግዛል።
የስብሰባ ለሁለት ቀናት የሚቆይ መሆኑን ተገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባካሄደው 14ኛ ጉባኤ የተመረጠው አዲሱ የማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ 16 አመራሮቹን ከፓርቲው ማባረሩና ፖለቲካዊ ስራዎችን እንዳይከውኑ በቅርቡ ማገዱ ይታወሳል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ መግለጹ አይዘነጋም። በሌላ በኩል አቶ ጌታቸው ረዳ ትላንት እሁድ መስከረም 19 ቀን 2017 ዓ.ም ከደቡብ ምስራቃዊ ዞን ከመጡ ነዋሪዎች ጋር በመቀለ ከተማ ህዝባዊ ውይይት አካሂደዋል። የውይይቱ ተሳታፊዎች ወደ ከተማዋ ሲገቡና በከተማዋ የሰማዕታት ሐውልት ቅጥር ግቢ ውስጥ ለአቶ ጌታቸውና አስተዳደራቸው ድጋፋቸውን የገለጹ ሲሆን ሰላም ነው ምርጫችን በማለትም መፈክር ማሰማታቸው ተመልክተናል። አቶ ጌታቸው በህወሓት አመራሮች መካከል አለ ያሉትን ክፍል በተመለከተ ማብራሪያ ሰጥቷል። ፓርቲያቸው ከኤርትራ አመራሮች ጋራ ከስድስት ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከጥቂት ሳምንታት በፊት ተናግረዋል። በዚያ ውይይት ላይ ህወሓትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ መሆናቸውም ጠቅሰዋል። አቶ ጌታቸው በትላንትናው ስብሰባ በዚህ የዶክተር ደብረጽዮን ማብራሪያ ላይም ምላሽ ሰጥተዋል።
ምስ ኤርትራ ዝራኸብ ነይሩ ምስ ኤርትራ ዝተፈለየ ዝሰዶ ወርቂ የብለይ ገሌ የብለይ
ከኤርትራ ጋር የሚገናኘው እሱ ነው ሲሉ ነበረም። ወደ ኤርትራ የሚልከው የተለየ ወርቅ የለም ወይም ሌላ ነገር የለኝም። የትግራይ ህዝብ ሰላም የሚያገኝበት እድል ካለ ብዬ ነበረም። አሁንም ለትግራይ ህዝብ የሚጠቅም ካለ ከማንም ጋር ይገናኛለሁ። የማደርገው ግንኙነት ግን ከኤርትራ ጋር ሆኜ እግልን ለመምታት ወይም ከፌደራል መንግስት ጋር ሆኜ ሌላውን ለመምታት አይደለም። የትግራይ ህዝብ ወደ ሌላ የጦርነት መድረክ ለምን አስገባለሁ?
ተሳታፊዎቹ ለአስተዳደሩ ካነሷቸው ጥያቄዎች አንዱ የተፈናቃዮች መመለስ ጉዳይ ነበር።
አውሕጅ አማኝ አበረድ
ተፈናቃይ ህዝባችን በጎርፍ ውሃና በረዶ ነው ክረምቱን ያሳለፈው። አሁን ደግሞ ወደ ፀሐይ ተሸጋግሯል። ይህ ወደ ቀዩ መመለስ አለበት። ከዚሁ ከቅርብ ከአባላ የተፈናቀለው ህዝባችንም በተለያዩ ቦታዎች ተበታትኗል።
አቶ ጌታቸው በመላሻቸው ተፈናቃዮች ወደ ቀያቸው የመመለስ ጉዳይ አስተዳደራቸው ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ሌላው ጥያቄ ደግሞ የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ሂደትን የተመለከተ ነበር።
ሓዳር ይደል እዮም ዕድሞም ይሐልፍሎ
እነዚህ ታጋዮች ትዳር ያስፈልጋቸዋል። በተለይ ሴት ታጋዮች እድሜያቸው እያለፈ ነው። ኢላይታች ብለው ብዙ አሳልፈዋል። የቀድሞ ተዋጊዎችን ወደ ቀድሞ ህይወታቸው የመለስ እቅድ እንድተገበር በቁርጥኝነት እንድትሰሩ የምንደግፍ ይሆናል።
አቶ ጌታቸው በሰጡት ምላሽ የቀድሞ ተዋጊዎችን ወደ ቀድሞ ህይወታቸው የመለስ ጉዳይ ለትግራይ የሚጠቅምና በልማት እንዲሳተፉ በሚያግዝ መልኩ በፕሪቶሪያው ስምምነት ይፈጸማል ብለዋል። አስተዳደራቸውና አመራሩ ከፍተኛ ስም የማጥፋት ዘመቻ ተካሂዶበታል ሲሉም ተናግረዋል።
ክወር ተዝብል እንኳ በሰላም ክነውረሉ ዘይክእል ኢንቫይሮንመንት ምፍጣር እዩ ግዜኦም ዘሉ
ከስልጣን ልውረድ ብል እንኳን በሰላም የማልኖርበት ሁኔታ በመፍጠር ላይ ተጠምደዋል። ለስልጣን ሲባል ካንተ ጋራ በታገለ ጓድ ላይ ሰዎች ከሃዲ ብለው እርምጃ እንዲወስዱም የሚያደርግ የስም ማጥፋት ዘመቻ እያካሄዱ ነው ያሉት
በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባካሄደው 14ኛ ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ በቅርቡ ለአሜሪካ ድምጽ በሰጡት ምላሽ ከስም ማጥፋት ጋር በተያያዘ የቀረቡ ወንጀላዎች አስተባብለዋል። በጊዜያዊ አስተዳደሩ ፕሬዚደንት የተሰጠውን አስተያየት ከእውነት የራቀ በማለትም የገለጹት አቶ አማኑኤል እንደ ፓርቲ ስራዎች ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ማለታቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ዘርፍ ኃላፊ ሌተናንት ጀነራል ታደሰ ወረደ የህወሓት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ማሳሰባቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ እንመለስ። ደግሞ በዩናይትድ ስቴትስ ሪፐብሊካን እና ዲሞክራቲክ ፓርቲዎችን ወክለው ለምክትል ፕሬዚዳንትነት የሚወዳደሩት እጩዎች ሲቢኤስ ኒውስ የተሰኘው የአሜሪካ ቴሌቪዥን ጣቢያ ማክሰኞ ለሚያካሄደው የምርጫ ክርክር ዝግጅት እያደረጉ ነው። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ እጩዎቹ ጄዲ ቫንስ እና ቲም ዋልዝ ሊያተኩሩ የሚችሉባቸውን ፖሊሲዎችና ክርክሩ በአሜሪካ ፕሬዝዳንታዊ ምርጫ ውጤት ላይ ሊኖረው የሚችለውን ተጽዕኖ ቃኝታ የደረሰችንን ዘገባ እንደሚከተለው አዘጋጅቸዋለሁ። የሪፐብሊካን ፓርቲ ምክትል ፕሬዝዳንታዊ እጩ ጄዲ ቫንስ ማክሰኞ ዕለት ከዲሞክራቲክ ተቀናቃኛቸው ቲም ዋልዝ ጋር በሚኖራቸው የክርክር ጊዜ ለመራጮች የሚያስተላልፉት ዋና መልእክት ምን እንደሆን በቅርቡ ተናግረው ነበር።
እጩነቱ ቁም ነገር ያለው ቡድን፣ የምንሸሸው ሳይሆን የምንኮራበት ታሪክ ያለው ቡድን፣ እናም እውነተኛ እቅድ ያለው ቡድን የትራምፕና ቫንስ ቡድን ነው።
ሪፐብሊካኑ የምክር ቤት ተመራጭ ቶም ኢመር የኦሃዮን ሴናተር ሲቢኤስ ኒውዮርክ ውስጥ ለሚያካሄደው የ90 ደቂቃ ክርክር በማዘጋጀት ሲረዷቸው ቆይተዋል።
ዶናልድ ትራምፕ አስተካክለው ስለነበረና ሃሪስና ባይደን ስላፈራረሱት ኢኮኖሚ ማውራት ይችላሉ። ትራምፕ ስላስተካከሉትና እነሱ ስላበላሹት ድንበር ማውራት ይችላሉ። ቲም ዋልዝን የመሰሉ ወይም ማቅጣጫ ለማስቀየር እየሞከሩ እንደሆነ ሲረዱ ደግሞ ተጠያቂ አድርጓቸዋል።
በተመሳሳይ የሚኖሶታው ገዥም የክርክር ብቃታቸውን ሲያዳብሩ መቆየታቸው ተዘግቧል። አብዛኛውን ጊዜ ለመራጮች የሚያስተላልፉት መልእክትም እንደ አውሮፓውያን አቆጣጠር በህዳር ወር የሚካሄደው ምርጫ ትልቅ ዋጋ ያለው መሆኑን ነው።
ሁሉም ነገር በቀጭን ገመድ ላይ የተንጠለጠለ ነው። ለመጪው 4 ዓመታት ብቻ ሳይሆን ለሚቀጥሉት 40 ዓመታት።
የስነ ተዋልዶ መብት ዋልስ ቫንስን ሊያጠቁ ከሚችሉባቸው ጠንካራ አጀንዳቸው አንዱ ሊሆን ይችላል ሲሉ በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ጆን ማርክ ሃንሰን ይገልጻሉ።
ቫንስ ትራምፕ ፕሬዚደንት ቢሆኑ ጽንስ ማቋረጥን የሚያግድ ሕግ ይፈርማሉ ወይስ በሀገር አቀፍ ደረጃ ጽንስ ማቋረጥ የሚቻልበት በጣም አጭር ጊዜ ይሰጣሉ የሚል ጫን ያለ ጥያቄ ሊቀርብላችሁ ይችላል።
ሃንሰን አክለው መራጮች ምክትል ፕሬዚዳንታዊ እጩዎች የምርጫ ዘመቻ ፖሊሲዎቻቸውን በዝርዝር እንዲያቀርቡ መጠበቅ የለባቸውም ሲሉ አመልክተዋል።
አብዛኛውን ጊዜ ክርክሮቹ በይዘት ላይ የሚያተኩሩ ሳይሆን የታይታ ናቸው። እጩዎቹ ከተጠየቁት ጥያቄ በማምለጥ የተካኑ ሆነዋል። በምትኩ መናገር በሚፈልጉት ጉዳይ ላይ መልእክት ያስተላልፋሉ።
ማክሰኞ የሚካሄደውን ምርጫ በቴሌቪዥን የሚከታተሉ መራጮች ምክትል ፕሬዚዳንታዊ እጩዎቹ የተሻለ መተማመኛ ይሰጧቸው እንደሆን የሚያዩት ጉዳይ ይሆናል። ሃንሰን እንደሚሉት ግን ድንገት ያልታሰበ ክስተት ካልተፈጠረ በስተቀር ክርክሩ ለአሜሪካ ፕሬዝዳንትነት በሚደረገው ፉክክር እምብዛም የሚቀይረው ነገር አይኖርም። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። የመጀመሪያውን አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ዝግጅታችን ወደ ሐዋሳ ይወስደናል። በተለይ ከጥቂት ዓመታት ወዲህ በተለያየ አማራጭ እየቀረበ ያለው የሐዋሳ ሐይቅ የአሳ ገበያው እንዲነቃቃ ቢያደርግም የምርት መጠን በሚፈለገው ደረጃ ለመሆኑን ተጠቃሚዎችና ባለስልጣናት ተናገሩ። ይህም ሆኖ የሐዋሳ የአሳ ገበያ ለአስጋሪዎች ለ667 ወጣቶች የስራ ዕድል እንደፈጠረላቸው የከተማው ህብረት ስራ ማህበር መስሪያ ቤት አስታውቋል። የሐዋሳ ከተማ ግብርና መምሪያ በበኩሉ ካለው አቅም በታች ቢሆንም ከሐይቁ በየዓመቱ 450 ቶን የአሳ ምርት ለገበያ እንደሚቀርብ ገልጿል። ኢትዮጵያ ባለፈው ዓመት 131 ሺህ ቶን አሳ ብቻ ማምረቷን የግብርና ሚኒስቴር አስታውቋል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ከኢትዮጵያ ዋና ከተማ አዲስ አበባ በስተደቡብ በ273 ኪሎ ሜትር ርቀት ላይ በምትገኘው ሐዋሳ ከተማ የሚገኘው የሐዋሳ ሐይቅ የአሳ ገበያ ከሚደራባቸው ስፍራዎች አንዱ ነው። በዚሁ አሞራ ገደል በመባል በሚታወቀው የመዝናኛ ስፍራም አሳ በተለያየ መልክ ለምግብነት ይቀርባል። የአሳ ዱለት፣ ለብለብ እንዲሁም ጋዝላይት በሚል የሚቀርቡ ጥብስና ሌሎችም የተመጋቢዎች ምርጫ መሆናቸውን የከተማው ነዋሪም አቶ ግርማ ዱከ ይናገራሉ።
ያለነው ሐዋሳ ከተማ አሞራ ገደል ተብሎ በሚጠራበት እና በፍቅር ፍሌቶ የሚበላበት ቦታ ነው ያለነው እና በዋናነት ፍሌቶ በጣም ለጤና ጠቃሚ አብዘኛ በሬ ስጋ ከምትበላ ፍሊቶ የአሳ ፍሊቶ ብትበላ ለጤናም በጣም ጥሩ ነው። በቂጣው ነው የሚበላው። እንደዚህ በጋራ በጋራ በፍቅር ስትበላ ደግሞ በጣም ጣፍጣ። አንድ ሰው ብቻ ሲበላ ብዙም አያፍርም፣ ብዙም ደግሞ ሴንስ አይሰጥም። አብዛኛው በጋራ እንደዚህ በፍቅር ስትበላ በጣም ነው የሚያምረው። በዛ ልክ እና አብዛኛው ሰው ስጋ ጥረ ስጋ በልቶ በረ ስጋ በልቶ ከሚታመም እና አሁን በጣም ያመኝ ነበረ። ኮሌስትሮል፣ ግፊት፣ ሌላ ነገር ያመኝ ነበረ። ግን አሁን አሳ ስጋ ከጀመርኩ ይሄ ሾርባ ከጀመርኩኝ በጣም ሰላሜን አገኘው።
ሸምሰድን አብዲ የተባሉ ተጠቃሚ ምርጫቸው ፍሌቶ ወይም የአሳ ጥረ ስጋ መሆኑን ገልጸው የአሳ ምርት በተለያየ የምግብ አይነት መቅረቡ በአሳ ገበያው ላይ መነቃቃትን እንደፈጠረ ተናግሯል። በዚሁ ስፍራም አሳ በጥሬው፣ በጥብስ፣ በቅቅልና በሾርባ መልክ ለደንበኞች ይቀርባል።
ፍሌቶ ማለት የአሳ ጥሬ ስጋ ነው። በሳምንት ግፋ ቢል አራት ቀን እጠቀማለሁ። አቀራረቡ ያው በዚህ ሳል እንዳየው ነው የሚቀርበው። አሳ መድኃኒት ነው፣ ለጤናም ጥሩ ነው፣ በጣም አስፈላጊ ነው በማለት ልዩ ሆኖ ተገኝቷል። አሁን ሲሆን የቆየም ነገር ነው።
ከመጀመሩ ነው የሚበላው አሳ ጥሬ
ጠዋት ጀምሮ እስከ አምስት ሰዓት ድረስ በጣም በፍቅር ይበላል።
በተለይም በሳምንቱ የመጨረሻ ቀናት ቅዳምና እሁድ የሚመጡ ደንበኞች ለቁርስ የሚመርጡት ፊሌቶ ወይም የአሳ ጥሬ ስጋ መሆኑን ነጋዴዎች ገልጿል። ዋጋውም መጠነኛ ነው ሲሉም ከስፍራው ደንበኞች አንዱ የሆኑት ሰብስቤ ብሔረ የተባሉ አስተያየት ሰጪ ተናግሯል።
እዚህ ቦታ አሞራ ገደል ይባላል። የአሳ ማህበር ሰፈር ፊሌቶ ዋጋው በጣም ምርጥ ነው። ስምንት አሳ መቶ ብር ነው። ያው በጥሩ ሁኔታ እየበላን ነው።
የአሳ ገበያ የስራ እድል ፈጥሮልኛል የሚለው አሳ ሰለሞን አዲሱ በተለያየ መልክ አሳ እንደሚያቀርቡም አመልክቷል።
ለጥሬም ሆኑት ሁለት አይነት አሳዎች ናቸው። በጣም ይጸዳል። ከተጸዳ በኋላ ዛን ላይ ይቆራረጣል። ቂጣ ዳጣ አለ፣ ተቀርቦ ነው የሚበላው። ያው አፉ ላይ ፍሬሽ አሳ ስለሆነ ሲበላ ይታያል። በዛ በጣም ጣዕም አለው ማለት ነው። ሰው ቴስቱን ቀምሶ ያል ማለት ነው።
የሐዋሳ የአሳ ገበያ ለ667 ወጣቶች የስራ እድል ፈጥሯል ሲሉ የከተማው የህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ጴጥሮስ ዮሐንስ ለአሜሪካ ድምፅ አስታውቀዋል።
ይህ ቀጥታ የማህበሩ አባል ሆኖ የተንቀሳቀሱ ያሉ ናቸው። በተዘዋዋሪ ደግሞ እዛ ውስጥ በተለይ ጀልባ በመሳር መረቦችን በመስራት የተለያዩ ነገሮችን በመስራት ደግሞ በተለይ እዛ ቤት ውስጥ የሚጠቀሙ የተለያዩ ሹርባዎችንም በመስራት የሚጠቀሙ አጠቃላይ 162 ወጣቶች አሉ። አጠቃላይ በድምሩ 667 የህብረተሰብ ክፍል እዛው ሀይቱ ላይ በተለይ በህብረት ስራ ማህበሩ ተጠቃሚ የሆኑበት ሁኔታ ነው ያለ።
የሐዋሳ ከተማ አስተዳደር የግብርና መምሪያ ኃላፊም አቶ አበባዮ ላሊማ በበኩላቸው የአዋሳ ሀይቅ የአሳ ምርት ካለው አቅም በታች ቢሆንም ከሀይቁም በየአመቱ 450 ቶን የአሳ ምርት ለገበያ እንደሚቀርብ ገልጿል።
በሐዋሳ ሀይቅ ላይ ሶስት አይነት የአሳ ዝርያ አለ። ከእነዚህ ውስጥ በብዛት ያለው ቴላፒያ ነው። እነዚህ በህብረት ስራና በወጣቶች የተደራጁ ወጣቶችን አውጥቶ ለተመጋቢ ወይም ለገበያ የሚያቀርቡት በአመት ብዙ ቶን ነው የሚመረተው። ከ450 ቶን በላይ በአመት ይመረታል።
በተለይም ከጥቂት አመታት ወዲህ በተለያየ አማራጭ እየቀረበ ያለው የሐዋሳ ሀይቅ አሳም ገበያው እንዲነቃቃ ቢያደርግም የምርቱ መጠን በሚፈለገው ደረጃ አለመሆኑን የአሳ ተመጋቢዎችና ነጋዴዎች ተናግሯል። ሀይቁ በሚገባ ባለመልማቱ ግልጋሎቱም አነስተኛ መሆኑን ጠቁመዋል። የሐዋሳ ሀይቅ ሁነኛ ፕሮጀክት ቀርጾለት ስላለማ እንጂ ከዚህም በላይ ኢኮኖሚያዊና ማኅበራዊ ጥቅም መስጠት ይችል ነበረ ሲሉም ተናግሯል። በዚህ ጉዳይ ላይ ምላሽ የሰጡት የከተማው የህብረት ስራም ልማት ጽህፈት ቤት ኃላፊ አቶ ጴጥሮስ ዮሐንስ ተከታዩን ብለዋል።
ከአያያዝ አንጻር የጎደሉ ነገሮች እንዳሉ አይተናል። ሀይቅ ዳር ልማት በሚሰራበት ጊዜ ይሄም አብሮ እንዲሰራ ታቅፎ እየተሰራ ነው ያለ እዛ አካባቢ ያለው ውብና ለተመጋቢም ለዝናናም ሰው ምቹ እንዲሆን የሚስተካከል ነው የሚሆነው።
በግብርና ሚኒስቴር የአሳ ሀብት ልማት ክፍል ኃላፊም ዶክተር ፋሲል ዳዊት ኢትዮጵያ በአመት ከ596,000 ቶን በላይ አሳ የማምረት አቅም እንዳላት ጠቁመዋል። ባለፈው አመት 131,000 ቶን ብቻ አሳ ማምረቷንም ጠቅሰዋል። ዶክተር ፋሲል በተፈለገው መጠን ማምረት ያልተቻለበትን ምክንያትም አብራርቷል።
ያሳለፍነውን የ2016 ሪፖርታችንን ብጠቅስልህ እንኳን 131,000 ቶን አካባቢ ነው ያመረት ነው። እንግዲህ ተጋሮቶቹ ብዙ አይነቶች ናቸው። ምናልባት ኦቨርፊሽንግ አንዱ ነው፣ ለዋሳን ጨምሮ አንድ እሱ ነው። ሌላው ትልቁ ፖቴንሻላችን አኳካልቸር ነው። ከ400,000 ቶን በላይ በአመት ማምረት የሚችልበት የአሳ ግብርና ወይም አኳካልቸር ብለን የምንጠራው ነው። ይህንን ስንመለከት አኳካልቸር እንዳናመርት ወይም እንዳናለማ እንቅፋት ሆነብን። እንደው አንድ ሶስት አንኳር ለምሳሌ የአሳ ዝርያ፣ የአሳ ጫጩት ጥራትና ብዛት አንዱ እንቅፋታችን ነው። ሌላው የአሳ ምግብ ሶስተኛና ሌላው ተጨማሪ ደግሞ ምንድን ነው የግብአት።
የአሳ ምርትን ለማሳደግ የአመራረት ስርዓቱን ማዘመንና መሰረተ ልማቱን ማሟላት እንደሚያስፈልግም ኃላፊዎቹ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ሳምንታዊው ሐኪሞን ይጠይቁ ነው። ሳምንታዊው ሐኪሞን ይጠይቁ ትክክለኛውን የሰውነት ቅርጽና ቁመና የተከተለ አቀማመጥ፣ አቋቋምና አተኛኘት ለጤና መሰረታዊ ነው ይላል። በሰውነት አወቃቀር በተለይም በአከርካሪ አጥንትና በአጠቃላይ የሰውነት አካላት ስራ መካከል ስላለው ግንኙነት ሙያዊ ትንታኔ የሚሰጡን የኬሮፕራክቲክ ሕክምና አዋቂዋ ዶክተር ሰላም አክሊሉ ናቸው። አሉላ ከበደን ያነጋገራቸው።
ጤና ይስጥልኝ ዶክተር ሰላም አክሊሉ፣ በቅድሚያ ለጊዜው አመሰግናለሁ።
ይህም ደስ ብሎኛል እዚህ ስለተገኘ።
ዶክተር ሰላም፣ ከሕክምናው ዘርፍ ምንነትና አላማዎቹ ብንንደረደር፣ ምንም እንኳን የሕክምና አቅርቦቱ የተለያዩ ዘርፎች ቢኖሩትም ይበልጡን አጥንትና ጡንቻ ላይ ከሚደርሱ ጉዳቶች ሕክምና ጋር የተያያዘው ጎልቶ ስለሚታይ የሕክምና ዘርፉ ምንነት በብዙዎች ዘንድ በውል አይለይም። ለመሆኑ የካይሮፕራክቲክ ሕክምና ዓላማ ምንድን ነው? ስለ ምንነቱ ጨምረው ቢያስረዱን።
መልካም። ካይሮፕራክቲክ የሚለው የሕክምና ዘርፍ መጀመሪያ በእንግሊዝኛ ብለው ኒውሮ ማስኩሎስኬለተል ስፔሻልቲ ይባላል። ይህም ማለት ምንድን ነው? የአጥንትን፣ የጡንቻን፣ የነርቭን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የጤና ዘርፍ ነው። አከርካሪ አጥንትን ለምን? ምናልባት እሱን ብንመለከት የአከርካሪ አጥንታችን ውስጡ ያለው ህብረ ሰረሰሩን የሚጠብቅ ነው እና ካይሮፕራክቲክ የሚባለው ሙያ ዋና የሚያተኩረው አከርካሪ አጥንቱን ማስተካከል ነው። ለዚህ ነው የጀርባ አጥንት ነው አንድ ሰው እንኳን ሲባል መሰረታዊ ነው የሚባለው እና ስፓይን ሄልት ቁልፍ ነው።
መልካም ዶክተር ሰላም፣ የተለያዩ ሁኔታዎች ህሙማንን ወደ እናንተ ያመጣሉ። ቶሎ የሚታየው የጀርባ አጥንትን ጨምሮ በአካል ጉዳት በደረሰ ጊዜ መከላከል ረገድ ከመድረሱ በፊት የሚደረግ አለ። ሕክምናው ተጠቃሚ ሆኖ የሚቻልበት መንገድ አለ። ግን ለፊት ከሚታየው ውጪ ምንድን ነው ህሙማን ወደ እናንተ እንዲመጡ የሚያደርጋቸው ሁኔታ?
በጣም በስቶ የምናየው የወገብ ህመም፣ የአንገት ህመም ነው። ከዛ ባሻገር ደግሞ አሁን ትንሽ ከበድ እያለ የዲስክ መንሸራተት የሚባለው ነው። ምክንያቱም ከአከርካሪ አጥንቶቹ መካከል ያለው ዲስኩ ከቦታው በሚለቅበት ጊዜ ነርቭ ላይ ጫና ስለሚያመጣ ብዙ ሰዎች እክል የሚገጥማቸው በሱ ነው። ነገር ግን እዛ ጋር ከመድረሳችን በፊት ብዙውን ነገር ልንከላከለው ይገባል። እሱ ምንድን ነው? ተክለ ቁመናችንን ልብ በማለት አቋማችንን፣ አቀማመጣችንን፣ አሁን ደግሞ በተለይ ይሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት 6 ኪሎ ያህል ብቻ ሆኖ ሳለ ልክ አንገታችን ሲታጠፍ ክብደቱ 5 እጥፍ ያህል ይሆንና ወደ 28 ኪሎ ነው አንገቱ ላይ ጫና የሚያመጣው። 28 ኪሎ ማለት የ6 ዓመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው ስልክ ላይ ሲውል። እና
አቀማመጡ ነው ያንን ክብደት የሚፈጥረው።
አዎ፣ ፊዚክሱ እንደዚህ ስንል 6 ኪሎ ሆኖ ሳለ እንደዚህ ስንል ሎዱ እዚህ ላይ የሚበዛው በ5 እጥፍ ነው ማለት ነው። እና አንገታችን ውስጥ ዋናው ትልቁ አውቶኖሚክ ነርቨስ ሲስተሙ እዚህ ውስጥ ነው ያለው። እሱ ላይ ያንን ያህል ጫና ማምጣት ማለት ትክክል ማሰብ እንኳን አንችልም። የሚገርም ድሮ ከሌ ማጅራት መቼ እኮ ማጅራቱን መቶት ዱብ ብሎ ሞተ፣ ያን ያህል ማለት ነው አንገት ላይ ያንን ጫናና እንደሱ አይነት ነገሮችን መጠንቀቅ እንችላለን። በተቻለ መጠን ቀጥ ማለት አንገታችንን የግድ ስልኩን መጠቀም አለብን፣ ኮምፒውተሩን መጠቀም አለብን። ግን ከዛ በኋላ የምንሰራቸው ኤክሰርሳይሶች
የካይሮፕራክተር ባለሙያ ለማግኘት የሚመጡ ሰዎች በደረሰባቸው ጉዳት ወይም ቅድም እንደገለጿቸው ግርባ ህመምና የአንገት ህመምን ጨምሮ ያን ፍላጎት ይዞ ሲመጣ መቼም ግድ ነውና ሕክምናው ተፈልጎ እንረዳዋለን። ነገር ግን ከዚያ በፊት አሁን መከላከል የሚደረገው ጤና ላይ ቀድም እንዳሉት አቀማመጥን አቋቋምን የሚመለከተው እንዴት ነው ሰዎች ትክክለኛውን ነገር መረዳት የሚችሉት? መሰረቱ ስለሌለ በመደበኛ ትምህርትም የሚሰጥ ስላልሆነ
ማስተማር የመጀመሪያው እሱ ቢሆን ደስ ይለኛል። ልጆች ቢያውቁ አቀማመጥን፣ እቃ አነሳስን፣ ከባድ እቃ ስናነሳ ከጉልበታችን አጠፍ ብለን ክብደቱ ጉልበታችን እግራችን ላይ እንዲሆን ከወገባችን እንዳንታጠፍ። አሁን ብዙ ጊዜ በሀገራችን ልብስ ሲያጥቡ የማይሆን አይነት አጎነባበስ አጎንብሰው የሚያጥቡ ሰዎች አሉ።
ረጅም ሰዓት ነው በዛ ሁኔታ
ረጅም ሰዓት እና እንደሱ አይነቱን ነገሮች ልብ ማለት አተኛኘታችን እንዴት ነው? ይሄ በጎን መተኛት ነው ጤነኛ? በሆዱ የሚተኛ ሰው እንደው ቆሞ ነው ያደረው? ባካችሁ በሆዳችሁ አትተኙ። በሆድ መተኛት ተኝቶ አላደረም ማለት ነው ያ ሰው። እና እሱን አይነት ነገሮች ማስታወስ፣ ትራስ ላይ መጠንቀቅ፣ አንገታችን ከፍ ራሳችን ዝቅ እንዲል ማድረግ፣ ይሄ የአከርካሪ አጥንት አቀማመጡን ትክክል ያደርገዋል። እና እንደሱ አይነት ቀላል ቀላል ነገሮችን ልጆች ሲያድጉ ጀምሮ ይሄን ነገር ማሳወቅ
ያነሱትን እንስሳ እናልፍ። አተኛኘት ያመጣ የሚችለውን ጣጣ ወይም ጥሩ ሊሆን የሚችለውን ያነጻጸሩት በሆድ መተኛትና በጎን መተኛትን ነው። መጀመሪያ ለምንድን ነው በሆድ መተኛት ቆሞ እንዳደረሰው ጥሩ መኝታ እንዳይሆን ያደረገው? ሌሎች አተኛኘቶች በጀርባ መተኛት ሊመረት ይችላል። በጎን እንደመተኛት ሁሉ የሰውነትን አቀማመጥ የምንወስነው ማድረግ ያለብን ነገር አለ።
በሆዳችን በምንተኛበት ጊዜ የወገባችን አጥንት ላምባር ስፓይኑ የሚባለው ሰስፐንድድ ነው የሚሆነው።
ይንጠለጠላል
እና በሆዱ ብዙ ጊዜ ህጻናት ልጆች በሆዳቸው መተኛት ይወዳሉ እና ከተቻለ 7 ዓመት ሳይሞላቸው እሱን ነገር ማስጣል። አንዴ ሰው ከለመደ በኋላ በጣም ከባድ ነው ለማስጣል፣ ይገርመሃል። ያንን ይፈልጉታል። ሁለተኛ ደግሞ በሆድ በሚተኛበት ጊዜ አንገት በጣም ነው የሚጣመመው፣ ቢኮዝ እንደዚህ ተብሎ ስለሆነ የሚተኛው። ስለዚህ የአከርካሪ አጥንቱን አቀማመጥ በጣም ስለሚያጣምመው ነርቭ ላይ ያለው ጫና
ተፈጥሮ አይደለም ማለት ነው።
ተፈጥሮ አይደለም፣ በፍጹም አይደለም። አዎ በጎን መተኛት ጥሩ ነው። በጀርባ መተኛት ለብዙ ሰው ይመቻል። ሰውነቱ ከባድ ያልሆነ ሰው፣ ምናልባት በጣም ወፍራም የሆነ ሰው በጀርባው ቢተኛ ወገቡ ስለሚንጠለጠል ሌላ ደግሞ የወገብ ችግር ያመጣል። ወይ ከስር ትራስ ነገር ማድረግ፣ አለበለዚያ ደግሞ ጉልበቱን በደንብ 90 ዲግሪ ማጠፍ ያስፈልጋል ማለት ነው።
አተኛኘትን ያቀማመጡን ያህል ትኩረት ማድረግ አለብን ማለት ነው።
እውነት ነው። በጣም
ቀደም ብለው እንዳስረዱን ካይሮፕራክቲስ ከሚሰጠው አገልግሎት የተዋሃደ ከሌሎች የሙያ ዘርፎች ጋር አብሮ የመስራት ጠባይም አለው። ዋና ዋናውን ቢነግሩን፣ ከካይሮፕራክቲስ ሙያ ውጭ ያለ ሰው ጋር አብረው እንዲሰሩ የሚያስገድዱ ሁኔታዎች ምን አይነት ናቸው?
በጣም አሁን እኛ አዲስ አበባ ከኦርቶፔዲክ ሰርጀኖች ጋር እንሰራለን።
ያጥንታት
አዎ፣ የኒውሮሎጂ ነርቭ ሐኪሞች ጋር አብረን እንሰራለን። ፊዚዮቴራፒ ጋር አብረን እንሰራለን። ስለዚህ ይሄንን ሆሊስቲክ ያደርጋዋል። ኒውሮማስኩሎስኬለተል ፕሮብለም ወይንም ደግሞ ይሄ የጡንቻና የመገጣጠሚያ ችግር 80% ያህል ወደ ክሊኒክ የሚያስኬደው ነገር እሱ እየሆነ ነው። ወገቤን አንገቴን ጉልበቴን የማይልኩ የለም። አሁን
የተለመዱ ነገሮች አሉ እንደ መንስኤ የሚታዩ?
አዎ፣ ከባድ ስራ መስራት እንደሱ አይነቶች ኖረው ሳለ የሚገርምህ በጣም ለብዙ ጊዜ ሳይታወቅ የኖረ አመጋገባችን በጣም ትልቅ ችግር እያመጣ ነው። መገጣጠሚያ ላይ በተለይ ዘይት ማቁላላት። የእኛ ሀገር ምግብ ብዙ ሰዓት ይቁላላል እና ዘይት ሲቁላላ ኦክሲዳይዝ ያደርጋል። ከዘይትም ደግሞ በተለይ የረጋው ዘይት ደግሞ የበለጠ የረጋው ዘይት ደግሞ የሚገርም ፕላስቲክ ማለት ነው። ሰውነታችን ውስጥ ገብቶ ሰውነታችን ማውጣት አይችልም። ስለዚህ መገጣጠሚያ ውስጥ ነው የሚቆየው። ኦክሲዴሽን የሚባለውን ነገር ትንሽ ባስረዳ፣ ብረት አሁን ትንሽ ውሃ ነክቶት ውጭ ሲያድር አንድ የሆነ ቡና አይነት ነገር ክርፍርፍ የሚል ዝገት፣ ያ ነው ኦክሲዴሽን። የሚገርምህ ሽንኩርትና ዘይት ስናቁላላ ባይናችን አናየውም እንጂ ያ ድስ ዝገት ነው ውስጥ ያለ። ለጤና መጥፎ ነገር ነው። እንዴት አድርገን አሁን ይሄንን ይያወቀን ባህላችን እንዴት እንደምናስለውጥ ደሞ ሰውነት ላይ በደንብ ይስማል።
ሰውነት ውስጥ ዝገት ያህል የሚፈጠርበት ሁኔታ ማስወገድ ይሁሉ ምርጫ ይመስለኛል። ዶክተር ሰላም ታዳጊ ልጆች በዚህ በርሶ ሙያ የሚረዱበት ሁኔታ ሲፈጠር፣ አረጋውያንና አዛውንቶች የሚረዱበት ሁኔታ ሲፈጠር፣ እንድም በማለዳ እድሜ ያሉት አጥንታቸው ገና ያልጠነከረ እንደ ልብም ነገሮችን መቋቋም የማይችሉበት ነው። በእርጅናውም እድሜ የተዳከመ የሰውነት ሁኔታ ነው የሚኖረው። ቅድም ያሏቸው ብዙ ፈተናዎች በብዙ ዓመታት ውስጥ ተሸክመውት የሚመጡት ስለሆነ እንዴት ነው የሚረዱት እነኚህ ጫፍና ጫፍ ያሉ የእድሜ ክፍሎች?
ሕፃናቶችን በቀላሉ በትንሹ ማስተካከል የሚቻልበት መንገድ አለ። እንደውም ለዚህ ነው ቀጥ ከልጅነት የሚለውን ካምፔን የምንሰራው። በተቻለ መጠን ትምህርት ቤት ውስጥ ልጆች 10 ዓመት 12 ዓመት ሲሆናቸው አከርካሪ አጥንታቸው አቀማመጡን በስፖርት አስተማሪዎች
ውይይታቸው ይቀጥላል። አሁን ተከታዩ ሳምንታዊ የስፖርት መሰናዶ ነው። አስማማዋየ ነው።
ሰላም ጤና ይስጥልን አድማጮቻችን። የሰዓቱን ስፖርት ዜናዎች የምንጀምረው በበርሊን ማራቶን ነው። በበርሊን ማራቶን ኢትዮጵያውያን አትሌቶች አሸነፉ። ትላንት እሁድ በበርሊን በተካሄደው ማራቶን ኢትዮጵያውያን አትሌቶች በወንዶችና በሴቶች ዘርፍ ድል ተቀናጅተዋል። ከወንዶች ምልኬሳ መንገሻ፣ ከሴቶች ደግሞ ትግስት ከተማ አንደኛ ሆነው ውድድሩን አጠናቀዋል። ምልኬሳ ውድድሩን በአንደኝነት ለመጨረስ 2 ሰዓት ከ3 ደቂቃ ከ17 ሰከንድ ፈጅቶበታል። ኬንያዊ አትሌት ሲብሪያን ኮቱት ሁለተኛ በመውጣት የብር ሜዳሊያ ሲያገኝ፣ ሌላው ኢትዮጵያዊ አትሌት ሃይማኖት አየው ሶስተኛ ደረጃን ይዞ የናስ ሜዳሊያ አግኝቷል። ውድድሩን ያሸነፈው ምልኬሳ በውጤቱ የተሰማውን ደስታም ለአሜሪካ ድምፅ እንደሚከተሉ አጋርቷል።
የመጀመሪያ እግዚአብሔርን አመሰግናለሁ ስለረዳኝ። ይህ ሁሉ መከራ አሳልፎኝ ዛሬ አሸናፊ ያደረገኝ እሱን እግዚአብሔርን አመሰግናለሁ። ትክክል ነው። በርሊን ለንደን ላይም ብዙ ኪሎ ሜትር ከሄድኩ በኋላ ትንሽ ቤመን ምክንያት ተቋርጬ ወጥቻለሁ። እሱ ደግሞ ውጤት በማጠጠ በጣም ተከፍቶኛል። በጣም አብሮ የተነክቶ ነበረ። እሱን ሁሉ ጫና ችዬበት ዛሬ ደግሞ ፈጣሪ ረድቶኝ ፈጣን ሰዓትም አሸናፊም አድርግቶኛል። በጣም ደስ ብሎ በጣም ደስ ይላል። ምን እዛ ጋር ውሃም የሚሰጡት ሰው ነው የሚሰጥ፣ በእጅ ነው የሚሰጥ። በጣም ነው ተዘጋጁ እነሱ ማለት ነው። እንደ ሌላ ጊዜ ውድድር ከቴብል አይደለም የምንወስደው፣ ሰው ነው የሚሰጥን በሳይክል ሄዶ ነው ፊትዛችን ቆሞ የሚሰጠው። ስለዚህ ብዙ ማስቸግር በጣም ተዘጋጅቷል። ብዙ አትሌቶችም ነበሩ። ብዙ አትሌት ነው በጣም ጠካራ ናቸው። እኔ ደግሞ እዚያ ላይ ያ ሁሉ ጣና ደምድሜበት በማሸነፌ 50ኛው ዓመት በጣም ደስ ብሎኛል።
በለንደን ማራቶን ተሳታፊ ነበርኩ ያለው ምልኬሳ በህመም ምክንያት አቋርጦ ለመውጣት መገደዱንና በአሁኑ ወቅትም በሙሉ ጤንነት ላይ እንደሚገኝ ተናግሯል። በሌላ በኩል በሴቶች ዘርፍ አንደኛ ወጣችው ትግስት ከተማ 2 ሰዓት ከ16 ደቂቃ ከ42 ሰከንድ በመግባት ስታሸንፍ፣ መስተዋት ፍቅርና ቦሰና ሙላቴ ሁለተኛና ሶስተኛ በመሆን ተከታትለው በመግባት አሸናፊ ሆኗል። የበርሊን ማራቶን በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው ሲሆን የዘንድሮ ውድድርም ለ59ኛ ጊዜ የተካሄደ ነው። በሶስተኛ ሳምንት የኢትዮጵያ ፕሪምየር ሊግ መቀለ 70 እንደርታ ቅዱስ ጊዮርጊስን 1-0 አሸንፏል። በድሬዳዋ ከተማ እየተካሄደ ባለው ውድድር የመቀለ 70 እንደርታ የማሸነፊያ ጎል ያስቆጠረው ያሬድ ብርሃኑ ነው። ሌሎች ክለቦች የሚያደርጓቸው ጨዋታዎችም እንደቀጠሉ ሲሆን እስካሁን 2 ጨዋታዎችን ያደረገው ድሬዳዋ ከተማ ሁለቱን በማሸነፍ ፕሪምየር ሊጉን በ6 ነጥቦች እየመራ ይገኛል። በእንግሊዝ ፕሪምየር ሊግ 6ኛ ሳምንት የቅዳሜ ጨዋታዎች አርሰናልና ቼልሲ ድል ሲቀናቸው ማንቸስተር ሲቲ አቻ ተለያይቷል። በኤምሬትስ ሌስተር ሲቲ ጋር የተጫወተው አርሰናል 4-2 በሆነ ውጤት አሸንፏል። የአርሰናልን ግቦች ሊያንድሮ ትሮሳድ 2፣ ገብርኤል ማርቲኔሊ እና ካይ ሃቨርትዝ አንዳንድ አስቆጥረዋል። በቼልሲና ብራይተን መካከል የተደረገው ጨዋታ ደግሞ በቼልሲ የ4-2 አሸናፊነት ተጠናቋል። ለቼልሲ አራቱንም ግቦች ኮል ፓርመር ከመረብ ያሳረፈ ሲሆን ይህም በእንግሊዝ ፕሪምየር ሊግ ታሪክ ከረፍት በፊት 4 ግቦች ያስቆጠረ የመጀመሪያው ተጫዋች አድርጎታል። ማንቸስተር ሲቲ ከኒውካስትል ዩናይትድ ጋር አንድ አቻ ተለያይቷል። ለማንቸስተር ሲቲ ዮሽክ ቫርዲዮል፣ ለኒውካስትል ደግሞ አንቶኒ ጎርደን ግቦችን አስቆጥሯል። ማንቸስተር ሲቲ በተከታታይ 2 የሊግ ጨዋታዎች ነጥብ ተጋርቶ ወጥቷል። በሌሎች ጨዋታዎች ኤቨርተን ክሪስታል ፓላስን 2-1 በሆነ ውጤት በማሸነፍ የውድድር ዓመቱን የመጀመሪያ ድሉን አሳክቷል።
የምሽቱ ዝግጅቶቻችንን በዚሁ እናጠናቀቃለን። ከቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶ ዳግም እስከምንገናኝ ሰላም፣ በደህና አደሩ።